ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ባለፉት 10 አመታት ሲያደርግ እንደነበረው ሐሳብ ያላቸው ወጣቶችን ሐሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው።
ኤክስፐርባዲስ በሴንተር ፎር አፍሪካን ሊደርሺፕ አማካኝነት ስራ ፈጣሪነትን ከአመራር ክህሎት ጋር ለወጣቶች የሚያስተምር ተቋም ነው። የተቋሙን ዋና ስራ አስፈጻሚ ቴዎድሮስ ታደሰ ነው ቀደም ብለን የተመለከትናቸው። የምሽት እንግዳችን ናቸው። ከሷቸው ጋር ያደረግነው ቆይታ በሰፊው በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበት መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምጽና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። በመጀመሪያው ደያዝንላችሁ መሰናዶ እናቀናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መሰናዶ ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ሰዋሰው የኢትዮጵያን ሙዚቃ ስርጭት ለማዘመን ያለመ አዲስ አገልግሎት ነው። በስልክ ላይ በሚጫን መተግበሪያ አማካኝነት ሙዚቃ መግዛትና ማዳመጥ የሚያስችለው አገልግሎት ከሰሞኑ የሙከራ ስራውን ጀምሯል። ከዚህ በተጨማሪ ደግሞ ከሰሞኑ ታዋቂ የሙዚቃ ሰዎችን እያስፈረመ እንደሆነ ይፋ አድርጓል። ይህንና ተዛማጅ ጉዳዮችን ለመነጋገር የሰዋሰው መልቲሚዲያን የሙዚቃ ክፍል ኃላፊ አቶ ሀብቱ ነጋሽን በስልክ መስመር አግኝተናቸዋል።
ሰዋሰው የተቋቋመበት ዓላማ ክሬቲቭ ኪንግደም የሚባል ፕሮጀክት ስር የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጀኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ተጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬቲቪቲን ሪዋርድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው።
አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭት ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው?
መጀመሪያ በሙዚቃ ነው የጀመርንበት ምክንያት ሀሳብ እንደ ዜማ ሲተላለፍ ከምንም ነገር በላይ ፓወርፉል ስለሆነ ሰውን ኢምፓወር ካለብን ከሙዚቃውን ጀመር ብለን ነው። የተጎዳ ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበን የጀመርነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁታላችሁ፣ ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቱብ ቻናል ዲፔንደንት የሆነውን የሙዚቃ ኢንዱስትሪ ከዛ ጥገኝነት አላቆ በራሱ ችሎ እንዲቆም ለማድረግ የመጣ ተፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎ ለነቅሰሰብ የመጣ ነው።
እርስዎም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ?
ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት ኦልሞስት ሁሉም ተዳክሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያደርጉ ስለነበር እና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬዚስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለነው። ልክ ሲሆን
ከየትኞቹ የሙዚቃ ሰዎች ጋር አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አበይት የሚባሉትን ለመጠቃቀስ ያክል
አስተማማኝ ፐርሰንት የሚደርሱ ኢትዮጵያ አርቲስቶች ጋር ተፈራርመናል። ሙዚቃ ኢንዱስትሪ ያሉት ጋር ሁሉንም ጋር ለመስራት ነው የመጣ ነው። ብር ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መስጠት ካስፈለገም እንግዲህ ከቴዲ አፍሮ ጀምሮ አብነት አለ፣ አብነት አጎናፍር እያሉ ይቀጥላሉ። ብዙ ናቸው፣ ከወጣቶችም ከአንጋፋዎችም አሉ ማለት ነው።
ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጩስ፣ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው?
በውጪ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትን ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብል ነው፣ አክሰብል አይደለም፣ ያው አጠራጣሪ ነው። የእኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳራ አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችን እና በኦሪጂናል የሆኑ ሙዚቃዎችን በየጊዜ ቶሎ ቶሎ አሁን በክልል ውስጥ እንደምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ ወጣትና አርቲስት ደግሞ ፕሮዳክቲቭ የሆነ ኤጅን ቶሎ ቶሎ ሰርቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደርስ ቆንጆ ቆንጆ ፊልተር የተደረጉ ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይሄ ከሌላው ዲዛይን ይኖረዋል ማለት ነው። በኦልሞስት ነጻ በሚባል ዋጋና በማስታወቂያ አማራጭ ሁለት አማራጭ ነው ያለን። ባይገ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ አለ።
ይሄ የሙዚቃ ስርጭትና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል?
አሁን ባለው ዳታ ኢትዮጵያ ውስጥ 29 ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት ኢትዮጵያ። አሁንም ደግሞ ሙዚቃ እየሰማ ያለውን ሰው በዩቲዩብ ነው ያለው ብቸኛው አማራጭ። በዩቲዩብም ሆኖ ከተደረሰው ኢንተርኔት ሳሞ አክሰስ አለው ማለት ነው። ፕሮብሌም ይሆን አይደለም አንገልግል። ኢትዮ ቴሌኮም ደግሞ ተደራሽነት እያሰፋ ስለሚሄድ 29 ትልቅ ቁጥር ነው። በቅርቡ 50-60 ሚሊዮን እንደሚሆን ደግሞ እናምናለን።
ቀደም ብለው ተቃቅሰውልኛል። ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ዘርፎች ውስጥ ነው የእናንተን አገልግሎት ዳግም ልናየው የምንችለው?
ምንም አይነት ክሬቲቪቲ ያለበትን እንግዲህ ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግን ላውንች ከሚደረጉት መሃል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያሉ ይሄዳሉ። እነዚህ አሁን የቅርብ ጊዜ በ2023 ላውንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲ በኢንጂነሪንግን አርክቴክቸርም እየተባለ ይቀጥላል ማለት ነው።
እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ግጠማችሁ።
አሜን አሜን። አመሰግናለሁ ሰዋሰውን። በአፕስቶርም በጉግል ፕሌይ አፕስቶር ላይ ሰዋሰው ሚዚክ፣ ጉግል ፕሌይ ላይ ደግሞ ሰዋሰው ሚዚክ ያብለው ማግኘት ይችላሉ። አዳዲስ ሙዚቃዎችን በየቀኑ ያገኛሉ ማለት ነው። አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ ያዝንላችሁ ሌላ መሰናዶ ስንሻገር ኤክሰብ አዲስ በሴንተር ፎር አፍሪካን ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። የተቋም በየዓመቱ በህዳር ወር የመጀመሪያ ሳምንት ላይ የሚታሰበው የዓለም የስራ ፈጠራ ሳምንት ተሳታፊ ነበረ። የተቋሙ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ በዩናይትድ ስቴትስ ተገኝተው ልምዳቸው ለሌሎች ዓለም አቀፍ የስራ ፈጣሪዎችም አካፍለዋል። ኤደን ገረመው በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮ ጋብዛ ስለ ቆይታቸውና ኤክሰብ የተሰኘው ተቋም በኢትዮጵያ ስራ ፈጠራ ሁኔታ ላይ እያደረገ ስላለው አስተዋጽኦ የተወሰኑ ጥያቄዎችን ጠይቃችኋለች። በመቀጠል ይቀርባል።
ኔታባ አስከፊ በሆነው የራስ ምታት የምትሰቃይ ሲሆን የ14 ዓመት ሴት ልጇ አዋ ደግሞ ማስታወስ እስከምትችለው ድረስ ረጅም ጊዜ ትስላለች። ባ በሴኔጋል ሩቅ ምስራቅ በማሊና ጊኒ ድንበር አቅራቢያ በምትገኘው ኬዶጉ ውስጥ የወርቅ ማዕድን ፍለጋ ሰራተኛ ናት። ልክ እንደ ብዙዎቹ ማዕድን አውጪዎች ልጆቿን ወደ ማዕድን ፍለጋው ስፍራ ይዛ የምታመጣው ባ አሁን ድረስ ገና ልጇን ታጠባለች።
እዚህ የመጣሁት እኮ ልሰራ አይደለም። እንዴት ነው በህይወት መቆየት የምችለው? በምንስ እኖራለሁ?
የኮዴጉ ወርቅ ማዕድን ፍለጋ ለልጆች የሚሆን ቦታ አይደለም። ብዙ ክፍት የሆኑ ስፍራዎች አሉ። የደህንነት መጠበቂያ መሳሪያዎች የሉም። የማዕድን ፍለጋ ላይ የተሰማሩ ሰራተኞች የተጋለጡበት አቧራ የተመረዘ መሆኑን ይናገራሉ። አዋ እና ሌሎች ህጻናት ልጆች በአካባቢው የሚጫወቱ ሲሆን የሚተኙትም ከትልቁ የማዕድን ፍለጋው ጉድጓድ ጥቂት እልፍ ብለው ነው። ባ ይህን ስትገልጽ እንዲህ ትላለች።
በበሽታው መጋለጥ የጀመረው በመጠጥ ውሃ እንደሆነ ያውቃሉ። የጉድጓድ ውሃው ተበክሏል። ንጹህ ውሃ የለም። ይህንን ውሃ በምትጠጣበት ጊዜ እንደምትታመም ታውቃለህ።
ወርቁ አንዴ ከተሰበሰበ በኋላ ማዕድን አውጪዎቹ ሜርኩሪን በመጠቀም ያቀልጡታል። ሜርኩሪ ነርቮችን የሚያጠቃ ሲሆን የምግብ ማዋሃጃና የሰውነት የተፈጥሮን መከላከል ስርዓት ይጎዳል። ሳምባና ኩላሊትን የሚጎዳ ሲሆን የመስማት ችሎታን፣ ሚዛን መጠበቅን፣ እይታን፣ ማሰብንና መተንፈስን ይከለክላል። ከጉድለት ጋር መወለድንም ሊያስከትል ይችላል። አንዳንዶቹ ሴት የማዕድን ፍለጋ ሰራተኞች የሚታይ የጤና ችግር አለባቸው። በኮዴጉ 98 ከመቶ የሚሆኑ ሴኔጋላውያን ማዕድን ፍለጋ ሰራተኞች በአመት ከአምስት ቶን በላይ ሜርኩሪን ይጠቀማሉ። ከወርቅ ምርት ስራው የሚወጡ ኬሚካሎችም አካባቢውን ይበክላሉ። በኬዶጉ የወርቅ አውጪ ሰራተኞች ፌዴሬሽን ፕሬዝዳንት ማማዱ ድራሜ ይህን ያረጋግጣሉ።
ካሉ ምልክ ሰደ ብራስል ሎር ሳፈ ኢንፊሜ እሰሰት ፊሜ ኪፖ አለ ዳን ላፍሱፎር
ሜርኩሪው ኮርክ እንዲለይ በሚደረግበት ጊዜ ወደ አካባቢው በመትነን ከዛፍ ቅጠሎች ጋር ይጣበቃል። ከዚያም በዝናም ወይም በነፋስ ታጥቆ ወደ መሬት ዘልቆ ይወርድና አሳዎቹ ተጋላጭ ወደሚሆኑበት ወደ ወንዞቹ ይገባል። በጣም ጉጂ የሚሆነው ለዚህ ነው።
በኬዱጉ የወርቅ ማዕድን ፍለጋ ስራ የአፈር መሸርሸርና የደን መመናመንን እንደሚያስከትል ተነግሯል። አብዛኞቹ የሴኔጋል ባለሙያዎች ወይም በግላቸው የሚሰሩት ትናንሾቹ ወርቅ አውጪዎች ሰራተኞች የሚገኙት በኬዱጉ ግዛት ነው። ኢንዱስትሪው ለአገሪቱ ኢኮኖሚ ወሳኝ ሲሆን ለሰራተኞችም መተዳደሪያቸው ነው። እንደ አውሮፓ አቆጣጠር በ2020 የሴኔጋል የወርቅ ማዕድን ሚኒስትርና ማዕድን ፍለጋ 400 የሚደርሱ ከሜርኩሪ ነጻ የሆኑ የወርቅ ማውጫ ፕሮጀክቶችን ዘርግተዋል። በሴኔጋል የማዕድን ሚኒስትር የወርቅ አንጣሪዎችና የአነስተኛ ማዕድን ፈላጊዎች ዳይሬክተር የሆኑት አቡ ሶው እንዲህ ይላሉ።
Toute personne qui va traiter son or dans le centre sera
ወርቅ ለማንጠር ወደ ማዕከሉ የሚመጡ ሰዎች በሙሉ ምንም አይነት ኬሚካል እንደማይጠቀሙ ያውቃሉ። ከማዕከሉ ውጪ ወርቅ ለማንጠር ኬሚካል የሚጠቀሙ ሰዎች ላይ ግን ገደብ መጣል የሚያስችለን እንደምን እናወጣለን።
ይሁን እንጂ አሁን ግንባታው ገና መጀመሩ ሲሆን ሁለት አመታት ያህል እንደሚፈጅ ተናግረዋል። እስከዚያው ድረስ ግን ወርቅ በማውጣት ስራ ላይ የተሰማሩት እንደ ባ የመሳሰሉትና እነሱና ልጆቻቸው መርዛማ ለሆኑ ንጥረ ነገሮች መጋለጣቸውን እንደሚቀጥሉ ይናገራሉ።
አድማጮቻችን እንዲሁም ተመልካቾቻችን ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የተመለከትነው የአኒካ ሃመርሽላግን ዘገባ ነው። ደረጀ ደስታ ያሰማን። ዘገባው ደግሞ በሴኔጋል የሚገኙ የወርቅ ማዕድኖች የሚጠቀሙበት ኬሚካል በአካባቢው ማህበረሰብ ዘንድ ምን አይነት የጤና ጠንቆች እየፈጠረ እንደሆነ የሚያወሳውን ዘገባ ነው። በመቀጠል ቀደም ብዬ አስተዋውቃችሁ የኤደንና የአቶ ቴዎድሮስ ተታደሰን ቆይታ እናሳያችኋለን።
እንግዲህ ኤክሳባዲስን ከዚህ ቀደም ካንዳ መተኩል በፊት በጋቢና ቪሌ ወጣቶች ጋር ተነጥናላችሁ። ስራ ፈጣሪ ወጣቶች ራሳቸውን ችለው እንዲወጡ ታደርጋላችሁና ቃለ መጠይቅ ሰርተን ነበር እናንተንም እንዲሁም ደግሞ ያበቃችኋቸውንም ወጣቶችና ለኛ እንግዳ አይደላችሁም ግን እንደው ለማስተዋወስ ያህል ኤክሳባዲስ በአሁን ሰዓት ምን እየሰራ ነው? ምን አይነት ደረጃ ላይ ይገኛል?
እንግናለሁ ስለጋበዝሽኝ ኤደን። ኤክሳባዲስ እንግዲህ አሁን ከተመሰረተ 10 አመት ሊሆነው ነው። ባለፉት 10 አመታት ሲያደርግ እንደነበረው ሐሳብ ያላቸው ወጣቶችን ሐሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው። ይሄንንም ስናደርግ ቆይተናል። በርግጥ ስንጀምር ትኩረታችን የነበረው ዲጂታል አንተርፕረነሮችን የዲጂታል ስራ ፈጣሪዎችን በማብቃት በማገዝ ነበር የጀመርነው። ከዛ ከተወሰነ አመት በኋላ ነው ሙሉ በሙሉ በራችንን ክፍት አድርገን ማህበራዊ ስራ ፈጣሪዎችን የራሳቸውን ህይወት የለወጡ የማህበረሰብን ችግር እየፈቱ ከማህበረሰብ ችግር ውስጥ በዙሪያችን ካሉ ችግሮች ውስጥ እነዛን ችግሮች በመፍታት የራሳቸውን ደግሞ ቢዝነስ መስራት የሚችሉ ወጣቶችን በዲጂታልም ጉዳይ ሊሆን ይችላል እንዲሁም ደግሞ በተለያዩ ስራዎች ምግብ ላይ ሊሆን ይችላል ትምህርት ላይ ጤና ላይ የሚሳተፉ ወጣቶችን ማብቃት ነው ስራችን። በየአመቱ የተለያዩ ፕሮግራሞችን እንሰራለን። በተለይ ከፓርትነሮቻችን ጋር በመተጋገዝ በመረዳዳት እንደነ ማስተርካርድ ፋውንዴሽን እንደ እንግሊዝ ኤምባሲ የስራና ክህሎት ሚኒስቴር ጋር የዩኤንዲፒ ጋር በመተባበር በርከት ያሉ ወጣቶችን አብረን ሐሳባቸውን ወደ ቢዝነስነት እንዲቀይሩ እናግዛለን። እኛ ጋር በሚያሳልፉበት ከ3 እስከ 6 ወር ባለው እንደ ፕሮግራም ሁኔታ ይለያያል። በነዛ ጊዜ ውስጥ የቢዝነስ ፕላናቸውን ይጽፋሉ። የማርኬቲንግ ስትራቴጂያቸውን የሽያጭ ስትራቴጂያቸውን የኮሙኒኬሽን ስትራቴጂ ያቸውን የገበያ ጥናታቸውን ያደርጉና አንዳንዶቹ ደግሞ የግድ ፕሮቶታይፕ ማውጣት አለባቸው። ፕሮቶታይፕ ወደ ምርት ይዘው የሚወጡት ምን እንደሚመስል ማሳያ እስከ ማውጣት ድረስ ያደርጋሉ። ገበያቸውን ይሞክሩና ዶክመንታቸውን ይዘው የመነሻ ካፒታል ፈልገን አገናኝተን ወደ ስራ እንዲገቡ እናደርጋቸዋለን። በአሁን ሰዓት እኛ ማዕከል ውስጥ ከ100 በላይ ወጣቶች ወደ 106 የሚጠጉ ወጣቶች አዲስ የምንጀምረው አንዳለሱ ከገባ ወደ 30 የሚሆኑ ወጣቶች የተለያየ እድል ይዘን የከመነሻ ካፒታል ጋር ወደ ገበያ እንዲገቡ በማድረግ ላይ እንገኛለን። አንደኛው ፕሮግራም ዋርካ ይባላል። ዋርካ ክላይሜት ቼንጅ ላይ የሚያተኩሩ የስራ ፈጠራ ያላቸው ወጣቶች 10 አንተርፕረነሮችን ከእንግሊዝ ኤምባሲ ጋር በመተባበር ያበቃንበት ነው። አሁን እኔ ከዚህ እንደተመለስኩ የምንዘጋው ፕሮግራም ነው። የኛ ተቋም ኤክሳባዲስ የተመሰረተው በሴንተር ፎር አፍሪካን ሊደርሺፕ ስታዲስ አማካኝነት ነው። ያ የመጀመሪያው ድርጅታችን ነው። ሊደርሺፕ ዴቨሎፕመንት ላይ ነው የሚያተኩረው። ኤክሳ የአመራር ክህሎት ግንባታ ነው። አዎ። ሶ የኛን ተቋም ልዩ የሚያደርገው በጣም የተለየ ትኩረት ለአመራር ከህሎት ግንባታ አንሰጣለን። ወጣቶች አንተርፕረነር ብቻ ከሆኑ ትርፍ ላይ ብቻ የማተኮር ዝንባሌ ያለ፣ መሪዎች ደግሞ መሪነት ብቻ ካተኮሩ ወንበር ላይ፣ ስልጣን ላይ፣ ፓወር ላይ የማተኮር አለ። ሶ አመራር ሚና የሚጫወቱ ሰዎች አንተርፕረነር ያለ እንዲሆኑ፣ እንደ አንተርፕረነር እንዲያስቡ፣ አንተርፕረነሮች ደግሞ የመሪነት ግዴታቸውን እንዲያስተውሉ እንዲያውቁ በማድረግ ማህበራዊ ለውጥ ለማምጣት የምንሰራ ተቋም ነን።
አሁን እዚህ ዋሽንግተን ዲሲ ነው ያገኘው። ግን በሌላ የዩናይትድ ስቴትስ ግዛት ውስጥ አንድ ለየት ያለ ጉባኤ ላይ ቆይተህ ነው የመጣኸው እና ይሄ ዓለም አቀፉ የስራ ፈጣሪዎች ጉባኤ እንዴት ነው ወደዛ የተጋበዝከው? ይዘቱስ ምን ይመስላል? ጥቂት ልሱ ንገረኝ።
የGEW ይባላል። ግሎባል አንተርፕረነርሺፕ ዊክ ይባላል። ይሄ የዓለም አቀፍ የአንተርፕረነሮች ሳምንት ነው። ሐሳቡ የመጣው 2008 2009 2007 አካባቢ ዩናይትድ ስቴትስ እና ወደ ዩኬ እንግሊዝ አካባቢ አሜሪካ አካባቢ የመጣ ሐሳብ ነው። ግን አሁን ዓለም አቀፍ ይዘት ያለው ፕሮግራም ነው። ሐሳቡ በዚህ ሳምንታት ውስጥ የኖቬምበር ሁለተኛው ሳምንት በእኛ አገር አቆጣጠር ካየሹ የህዳር የመጀመሪያው ሳምንት መሆኑ ነው። በእነዚህ ሳምንታት ውስጥ ቀናት ውስጥ አንተርፕረነሮችን እናስባለን፣ ያመጡትን ለውጥ እንዘክራለን፣ በአንተርፕረነርሺፕ ዓለም ምን ያህል እንደታገዘች እናነሳለን፣ እናስተውላለን፣ እንወያያለን። ይህ ኢቨንቶች በዓለም ዙሪያ ይደረጋሉ። ትልልቆቹ ተቋማት እንደነ ዩኤንዲፒ ያሉ ኢምብሬስ አድርገው ተቀብለውት ይረዱታል፣ ያግዙታል በተለያየ ዓለም። እኔ እንግዲህ ያገኘሽኝ እዚህ ሚኒሶታ ውስጥ ያለ አንድ ኮሌጅ እንደ የካምፓስ ሬዚደንት ይሉታል። እነሱ ካምፓስ ሬዚደንት ሆኜ ከተማሪዎቻቸው ጋር አንድ አራት ቀናት አንድ ሳምንት ገደማ ማለት ነው እያሳለፍኩ ከተማሪዎቻቸው ጋር የተለያየ ፕሮግራም ዲዛይን አድርገን ከነሱ ጋር ሳወራ ነው እያሳለፍኩት።
ምናልባት እዚህ ላይ ጥያቄ ብጨምር ማለት ነው፣ አንተ እንግዲህ ኢትዮጵያ ውስጥ ካሉ ወጣቶች ጋር የመገናኘት እና የመታየት በዕለት ተዕለት ህይወትህ እነሱን የማብቃትና የማሳደግ ስራ ላይ የተሰማራ ሰው ነህ እና እዚህ ያሉ ወጣቶችን በእርግጥ የበለጠ ኦፖርቹኒቲ እንደሚባለው ወይም ደግሞ የተሻለ እድል እንዳላቸው እናውቃለን። ግን ካሉት ወጣቶች ጋር ስታነጻጽር ምን ነገር አየህ? እሱንም አያይዘህ ንገረኝ ቆይተህን እና የወጣቶቹን ላይ የገመገምከውን።
እኔ ያሳለፍኩት ሚኒሶታ ውስጥ ያለ ገስታብስ የሚባል ኮሌጅ ውስጥ ነው። አነስ ያለ ኮሌጅ ነው። እንግዲህ አነስ ያለ በእነሱ ስታንዳርድ ነው፣ በእናንተ አገር ስታንዳርድ መሆኑ ነው። በጣም ትልቅ ነው። ካምፓሱን ካየሽው፣ የዲፓርትመንቶቻቸውን የፋኪልቲዎቻቸውን ብዛት ካየሽው፣ የተማሪዎቻቸውን ብዛትም ጥራትም ስትመለከች በጣም የሚደንቅ ነው። የሚገርም ታሪክ ያለውም ትምህርት ቤት ነው። እኛ ኤክሳባዲስ ውስጥ ያልነገርኩሽ ሌላ የግሎባል አንተርፕረነርስ ኤክስቼንጅ የምንለው የዓለም አቀፍ የአንተርፕረነሮች የልምድ ልውውጥ ፕሮግራም አለን። በኬንያ፣ በኖርዌይ፣ በኢትዮጵያና በኮሎምቢያ መሀል ነው የምናደርገው። የእኛን አንተርፕረነሮች ኮሎምቢያ ልከን እናውቃለን፣ ኬንያም ልከን እናውቃለን። አሁን ደግሞ በአካል መልሰን ከኮቪድ በኋላ ወደ እነዚህ ሀገራት እንልካለን፣ እኛም ከነዚህ ሀገራት እንቀበላለን። ሶ አሁን ከዚህ በኋላ ደግሞ የሚኖረን ከዩናይትድ ስቴትስ ጋር የአንተርፕረነርሺፕ ልውውጥ ይኖረናል። ተማሪዎች ወደ አይክስ ሀብ ይመጣሉ። ከሚቀጥለው ዓመት ጀምሮ 20-30 ልጆች ይዘን መሄድ እንችላለን። ከዛ ወደዚህ ደግሞ ማምጣት የምንችልበትን መንገድም እንመለከታለን። በተረፈ ከባድ ነው፣ የአቀበት ውጊያ ነው። ኢኮሲስተሙ ላይ ማን ብዙ ናቸው መምጣት ያለብን። ውጤት ያለው ምርት ፕሮዳክት እንዲፈጠር ከተፈለገ የገንዘብ ያለው ፖሊሲ የሚያወጣው እውቀት ያለው ሐሳብ ያለው ገዥ መሆን የሚፈልገው ሁላችንም በጋራ መስራት አለብን። እኛ ጋር በጣም የተገነጣጠልን እና አሁን እኛ $3000 $5000 ሰርተን ወደ ቢዝነስ የምንልካቸውን ልጆች ልክ እንደ እንትን ብትመለከችው እንደ ፋብሪካ ብትመለከችው እኛ ከኛ በፊት ልጆቹ አሉ፣ ከዛ ልጆቹ እኛ ጋር ይመጣሉ፣ ከኛ ቀጥሎ መንግስት ነበር መምጣት የነበረበት። እነዚህ ልጆች ወስዶ ማምረቻ የሚያስፈልገው ማምረቻ ኦፊስ የሚፈልገው ኦፊስ በተለያየ መንገድ አብሮ መስራትን ይጠይቃል። ዝም ብሎ አይመጣም። እኛ በ10 አመት ውስጥ የሰራነው ትልቁ ነገር ምንድነው? ይሄ ነገር ትርጉም እንደሚሰጥ ማረጋገጥ ይቻላል። አሁንም ሌላ የሚያሳዝን ሁኔታ ነው። እኛ የኛ ሀገር ወጣቶች በግጭት ውስጥ ነው ያሉት። በመነጋገር በመደማመጥ ታላላቆቹ የሆኑን ሰዎች ልንፈታ የምንችለው ነገር ልጆቻችን ጋር ደርሶ የከበረ ጊዜያቸው ህይወት ልምምድ የላትም። ኤደን አንዴ ነው እዚህ ምድር ላይ የምትኖሪው። ሪሃርሳል የለውም። የኛ በፊት የነበረው ጀነሬሽን የራሱን ጊዜ አጥፍቶ የኛ ጊዜ ባክኖ እንደገና ደግሞ የልጆቻችን ጊዜ ይባክነ። እዚህ ያሉት ወጣቶች ቁጭ ብለው የሚያስቡት ስለ አዲሱ ዓለም አራተኛው የኢንዱስትሪያል ሪቮሉሽን የሰው ልጅ ከሮቦት ጋር የሰው ልጅ ከማሽን ጋር እንዴት ነው ጤታማ እንደሚሆን እየተዘጋጁ ነው። አዲሱ ዘመን በተለይ ኮቪድ በጣም ፍጥነቱን ጨምሮታል። የአርቲፊሻል ኢንተለጀንስ ዘመን ነው። ብዙዎቹ ትምህርቶቻችን እኛ ዲግሪያቸውን ለመስጠት የምናስባቸው ብዙዎቹ ትምህርቶች አያስፈልጉም፣ ኦብሶሊት ሆነዋል። በቴክኖሎጂ እየተሸፈኑ ነው። እኛ ተመረቁ ብለን እንደደሰትባቸው ስራዎች ጥቅም አልባ ይሆኑ ነው። የኛ ወጣቶች ምንድነው የሚያወሩት? ምንድነው የሚሰሩት? አንድ ግጭት እንኳን ማቆም ያልቻለን 110 ሚሊዮን ህዝቦች እኮ ነን። የሰው ጊዜ ክቡር ነው። የወጣቶቹም እንደዛ እዚህ ጊዜያቸውን እጅግ ሲጠቀሙበት ለመጠቀም ሲሞክሩ በስፖርት ብቲ፣ በአርት ብቲ፣ በሳይንስ በቴክኖሎጂ ስታይና የልጆቻችንን ህይወት ሁኔታ ስትመለከች ላውም ልንቀይረው እየቻለን
የምጥሰሻ ጥያቄ ነው የሚሆነው። እንግዲህ ከዚህ ቀደም እንግዲህ በነበርክ ጊዜ ጠይቄሃለሁ፣ የነበሩትን ተግዳሮቶች ነግረኸኛል። ግን ምናልባት የተሻሻሉ ነገሮች ካሉ ወይም ደግሞ አሁንም ደግሞ ማሳሰብ ብትፈልግ በሚል ነው ይሄንን ጠይቄ። ብዙ ጊዜ ያሉት ስራ ፈጠራ ተቋማት ወይም ደግሞ እንደዚህ ወጣቶችን የሚያገዙ ተቋማት በዋና ከተማ በተለይም ደግሞ ለየት ብሎ አዲስ አበባ ላይ ብቻ ነው የሚገኙት። ግን ወጣቶቻችን ተመርቀውም እንኳን አዲስ አበባ እንዲቀሩ የሚያደርጋቸው እሱ ነው። ስራ ፈጣሪ የሆኑ ወጣቶች በእያሉበት ቦታ የራሳቸውን ችግር የማህበረሰባቸውን ችግር እንዲፈቱ ለማድረግ ወደ ክልሎች ለመሄድ ምን አስባችኋል? ሲኒየር ሚደሪ
ልክ ነው። እኛ ምኞታችን ቦሌ ላይ መቀመጥ አይደለም። የኛ ቢሮ ቦሌ ነው፣ ኤድና ሞላ አጠገብ ነው። እነሱን ለማውራት የወጣቶች የሥራ ማበልጸጊያ ማዕከላት በየቦታው በየክፍለ ከተማው አሉ። እዛ ቢሮ እንዲሰጡን ብዙ ጠይቀናል። ምክንያቱም እኔ መስራትና መኖር የምፈልገው ከነሱ ጋር ስለሆነ የኛንም ልምድ ልጆቹ መጠቀም የሚችሉት አብረናቸው ብንኖር ስለሆነ ቢሮአችንን ሁሉ የወጣቶች የሥራ ማበልጸጊያ ማዕከላት ውስጥ ለመውሰድ እጅግ ብዙ ለምነን አቅቶን ቦሌ ላይ የተቀመጠ ነው። ለእኔ የቤት ክራይ ምን ከፍለው ራሱ በጣም ይቆጨኛል። ወጣቶች ስራ መፍጠሪያ የኛን ሲስተም የኛን ቢሮ ማሻሻያ መሆንም ይችል ገንዘብ ነው። ለስፔስ ብቻ ምን ከፍለው እጅግ ውድ ነው። ከአዲስ አበባም ለመውጣት እንፈልጋለን። ከአማራ ክልል ጋር የዛሬ 6 ዓመት ገደማ የተፈረመ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ነበረን። 10 የአማራ ከተሞች ላይ ይህንኑ ለመስራት ከግጭቱ በፊት ድሬዳዋ፣ ሀረር ላይ ብዙ ስራዎች ሞክረናል። አዋሳ ላይ ሞክረናል። ትግራይ ላይ፣ መቀሌ ላይ ብዙ ነገር ሞክረናል። አልተሳካም። ቀላል አልነበረም። በኋላ ደግሞ ግጭት ተፈጠረ፣ ኮቪድ መጣ። ለምሳሌ እኛ አንድ ክልል ወይም አንድ ከተማ ሄደን እሺ ለማለትና ቦታ ብቻ እንዲሰጡ ተማሪዎቻቸውን እንዲልኩ አንዳንዶቹም ኮሌጆች ነበሩ ስንጠይቅ የነበረው ትንጥዬ ስፔስና ቦታ ከዛ ወደ ስራ እንግባ እቺን ለማስጀመር ራሱ በቃ አቀበት ነው፣ ከባድ ነው።
ምን ማስተካከል ይችላል? እንደው መጨረሻ ላይ ስንደመድብ
እኔ የሚመስለኝ በመንግስት አካላት ላይ ያሉ የመወሰን አቅም ያላቸው ቢሮዎች፣ ይሄንንም መቀየር ግዴታቸው የሆኑ ሰዎችና ተቋማት መጪው ዘመን ምን እንደሆነ የገባቸው አይመስለኝም። ያንን መረዳት ያንን መተንተን መጪው ዘመን መንግስት ብቻውን፣ መጪው ዘመን አንተርፕረነሩ ብቻውን፣ መጪው ዘመን ባለሀብት የሚባለው የተለመደው ካፒታሊስቱ ብቻውን የሚፈታው አይደለም። የሁላችንም የጋራ መምጣት መስራት ይጠይቃል። ሶ ወደዛ መምጣት ለዛ ደግሞ ከስር ከስር መወሰን በተረፈ ግን በመጨረሻ በጣም ባጽኖት ማለት እንፈልጋለን። ኢትዮጵያ በአስቸኳይና በተቻለች ፍጥነት ግጭቷን ማቆም አለባት። የሚጠፋው ጊዜ የሚጠፋው የሰው ህይወት ጦርነት ትራውማ አለው። ትራውማ ደግሞ ለመዳን ረጅም ጊዜ ይፈልጋል። የሰው ልጅ አእምሮ ክሬቲቪቲው ይሞታል ግጭት ውስጥ ትራውማ ውስጥ። አሁን እንደ ሀገር እጅግ ብዙ ትራውማዎች እያስተናገድን ነው። ልጆቻችን ከዚህ በላይ ልንሰጣቸው እንችላለን ይገባናል። እኔም እመክርና አመለው ወጣቶቻችን ይዘን ወደ ስራ እንግባ። የኢትዮጵያ ትልቁ ሀብቷ ሰው ነው።
አመሰግናለሁ አቶ ትድሩስ።
ጋቢና ጋር ናችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ የዓለም ዋንጫ የሚመለከቱ አንዳንድ መረጃዎችን እንስጣችሁ። የስርጭት በሚከናወንበት በአሁኑ ሰዓት ደቡብ ኮሪያና ዩራጋይ ጨዋታቸውን ጀምረዋል። እንግዲህ ውጤቱን ወደ ኋላ ላይ በሚኖረው የስርጭታችን ክፍል ላይ እንነግራችኋለን። ከቀደም ብሎ ስለሚቀረጽ ነው። እስከዛው ግን ትናንትና ዛሬ የተደረጉ ሌሎች ጨዋታዎችን አበይት ሁኔታዎችን ተከስተከስ እናድርጋላችሁ። ትናንት እጅግ መነጋገሪያ ከነበሩ ውጤቶች መካከል ጃፓንና ጀርመን ያደረጉት ጨዋታ ነው። ጃፓን የአራት ጊዜ የዓለም ዋንጫ አሸናፊዋ ጀርመንን 2-1 በሆነ ውጤት ድል አድርጋለች። ጀርመን በ33ኛው ደቂቃ በኤልኬ ጎንደገን የጎል ቅድሚያውን ብታገኝም ጃፓን ግን ተጠናክራ በመግባት ከረፍት መልስ በሩትሱ ዱዋንና ታኩማ ሳኖ ሁለት ጎሎች ያልተጠበቀ ድል አድራጊ ሆናለች። የጃፓን ደጋፊዎች በተለይ ከጨዋታው በኋላ ያሳዩ ስነ ምግባር ደግሞ ሌላ መነጋገሪያ ሆኗል። እነሱ ያደረጉት ምንድነው ሲጠቀሙበት የነበረውን የስቴዲየሙን ክፍል በማጽዳት መልካም ዜግነታቸውን አሳይተዋል። ከዛት በኋላ ሌላኛው የአፍሪካ ወኪል ሞሮኮ ከክሮሺያ ተገናኝተው ነበረ። ጠንካራ ፉክክር ያደረጉ ቢሆንም ባዶ ለባዶ ተለያይተዋል። አመሻሹን ሌላ በዓለም ዋንጫ ታሪክ ውስጥ የሚጠቀስ ጨዋታ ተደርጓል በስፔንና በኮስታሪካ ቡድኖች መካከል። 22ኛው የዓለም ዋንጫ ከተጀመረ ወዲህ ከፍተኛ የሚባለውን የጎል ቁጥር ኮስታሪካ አስተናግዳለች። ስፔን በኮስታሪካ መረብ ላይ 7 ጎሎችን በማገናኘት ከጨዋታ የበላይነት ጋር ነው ድል ያደረገችው። ፌራን ቶሬዝ ለስፔን 2 ጎሎችን ሲያስቆጥር የቡድን አጋሮቹ ዳኒ አልሞ፣ ማርኮ አሳኒዮ፣ ጋቪ፣ ካርሎስ ሶሌር እና አልቫሮ ሞሮታ 5 ጎሎችን በማከታተል ኮስታሪካን የጎል ጎተራ አድርጓታል። ዛሬ አፍሪካን ከወከሉት ሀገራት መካከል አንዷ የሆነችው ካሜሩን ቀደም ብላ ጨዋታ አድርጋለች ከስዊዘርላንድ ላይ። ነገር ግን ስዊዘርላንድ ብሎ ኢምቦሎ በ48ኛው ደቂቃ ባስቆጠረው ጎል ድል አድርጋለች። ኢምቦሎ ትውልዱ ካሜሩናዊ ከመሆኑ ጋር የተገናኘ ይመስላል ደስታውን ከመግለጽ ተቆጥቧል። እኒህና ሌሎች ጉዳዮችን የበለጠ የሚያካትተውን የስፖርት መረጃችንን ከጥቂት ሰዓታት በኋላ በሚጀምረው የመደበኛው መሰናዷችን ላይ ይዘን እንመለሳለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና በምስል ምህንድስናው እስካሁን ድረስ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። መልካም ጊዜ።